ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ ወንድሞቻችን። ዛሬ ማክሰኞ ሐምሌ 13 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ለየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ ሐምሌ 13 ቀን 595 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ? በቅድሚያ ለእስልምና ሃይማኖት ተከታይ ወገኖቻችን ኢትዮጵያውያን በሙሉ እንኳን ለኢድ አልአድሃ በዓል አደረሳችሁ እንላለን። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ ከተመሰረተበት ጊዜ አንስቶ አምባገነኖችን፣ ገንጣዮችንና ጸረ ኢትዮጵያ የውጭ ኃይላትን በሚቻለው ሁሉ ሲታገል መቆየቱን ለሁሉም የፖለቲካን ሀሁ ለሚያውቁ ግልጽ ነው። ትግል ሳይቋረጥ እንዲሄድ መፈክሮች ያስፈልጉታል። በ50 ዓመታት ትግሉ ኢሕአፓ መፈክሮቹን እያደሰ ወቅታዊ እያደረገ ሕዝብን አታግሏል። ገዛዞቹ መፈክሮቹን መንጠቅ የሞከሩባቸው ሁኔታዎች በሰፊው ተከስተዋል። ብዙ በተቃዋሚነት እንንቀሳቀሳለን የሚሉ ድርጅቶች እንኳን በመፈክር ሊያታገሉ ይህ ነው የሚባል የፖለቲካ ፕሮግራም እንኳን የላቸው። ሁሌም በአገዛዞቹ የምርጫ ድራማ ተሳትፈው በቴሌቪዥን መስኮት የሚቀርቡበትን የ15 ደቂቃ ዝና ብቻ የሚፈልጉ እንጂ ለውጥና ዴሞክራሲ ጉዳያቸውም አይደል። የምርጫው ድራማ ሲደርስ ከየተደበቁበት ስርቻ እየመጡ ሲርመሰመሱና ህዝብን ሲያወናብዱ ነው መኖራቸውም የሚታወቀው። በዛሬ ዝግጅታችን ፍኖተ ዴሞክራሲ በሳተላይት መተላለፍ የጀመረ ሰሞን ከ6 ዓመታት በፊት በሐምሌና ነሐሴ ወራት ተላልፈው የነበሩ በወቅቱ የነበረውን የወያኔ አገዛዝ ማንነት የሚያጋልጡ ወያኔ መጥፊያው መድረሱን የሚተነብዩና ህዝብ ተባብሮ በአንድነት እንዲታገል የሚቀሰቅሱ ጽሑፎችን በየተራ እናቀርባለን። በቅድሚያ ግን ዜናና የዕለቱን ሐተታ እናሰማለን።
የኢድ አልአድሃ በዓል በመላው ዓለም በሚገኙ የእስልምና ሃይማኖት ተከታዮች ተከብሯል። በኢትዮጵያም በአዲስ አበባና በተለያዩ ከተሞች በድምቀት ተከብሯል። የወያኔ ቡድን ታጣቂዎች የአፋር አካባቢውን ሰሜናዊ ክፍል ማጥቃት ከጀመሩ በኋላም በአካባቢው ከፍተኛ ጦርነት ሲካሄድ መቆየቱን ከየአቅጣጫው የሚደርሱ ዜናዎች ይጠቁማሉ። የወያኔው የታጠቀ ቡድን ያሉ ተብሎ በሚጠራው የአፋር ግዛት በአርብቶ አደሮች ላይ ጥቃት መጀመሩን የአፋር አካባቢ ባለስልጣኖች መናገራቸው የሚታወቅ ሲሆን በአሁኑ ወቅት የወታደር ክፍል በሄሊኮፕተር እየታገዘ በወያኔ ቡድን ታጣቂዎች ላይ ከፍተኛ ጉዳት ማድረሱን ምንጮች ዘግበዋል። የወያኔ ቡድን በአፋር አካባቢ ጥቃት መፈጸሙን አምኖም ጥቃቱ የተካሄደው መሬት ለማስመለስ ሳይሆን የጠላትን አጠቃላይ ወታደራዊ ብቃት ለማዳከም ነው ብሏል። የእርዳታ አልጭነው ወደ ትግራይ ሲያመሩ የነበሩ 10 ተሽከርካሪዎች ላይ ጥቃት መፈጸሙን የተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም ገልጿል። ድርጅቱ በመግለጫው እሁድ ሐምሌ 11 ቀን ከአፋር ዋና ከተማ ከሰመራ 113 ኪሎ ሜትር ርቀት ላይ በሚገኝ ቦታም ጥቃት መፈጸሙና በጥቃቱ ምክንያት እርዳታውን በወቅት ለማድረስ አለመቻሉን ገልጿል። ይሁን እንጂ ጥቃቱን ማን እንዳደረሰውና ምን ያህል ጉዳት እንዳስከተለ የሰጠው መረጃ የለም። በአካባቢው ያለው የጸጥታ ሁኔታ እስኪረጋገጥ ድረስ እርዳታ የማመላለስ ስራው የተቋረጠ መሆኑንም ጠቅሷል። የተባበሩት መንግስታት የእርዳታ ማስተባበሪያ ቢሮ በበኩሉ ባወጣው መግለጫም ቀደም ብሎ እርዳታ ለማድረስ አስቸጋሪ የነበሩ የተለያዩ የትግራይ አካባቢዎች በአሁኑ ወቅት እርዳታ ለማድረስ የተቻለ መሆኑን ገልጿል። የአባይ ግድብ ሁለተኛ ዙር መጠናቀቁን አስመልክቶ የሱዳን ባለስልጣኖች የኢትዮጵያን የተናጠል እርምጃ እንደማይቀበሉ በሰጡት መግለጫ አስታውቀዋል። በሱዳን የመስኖና የውሃ ሀብት ሚኒስቴር በኩል የተሰጠው መግለጫ በኢትዮጵያ በኩል የተወሰደው እርምጃ የሁለቱን ሀገሮች የቆየ ታሪካዊ ግንኙነት እንደሚጎዳ ገልጾም የሌሎቹን ሀገሮች ፍላጎት በተለይም የሱዳንን ግድብ በግምት ውስጥ ባለማስገባቱ የሱዳን ስጋት እንዳለ ነው ብሏል። በሌላ በኩል ግብጽ ኢትዮጵያ ከአባይ ግድብ ላይ ኤሌክትሪክ አመንጭታ ወደ ውጭ ለመሸጥ ያላትን ፍላጎት ለማዳከም እየተንቀሳቀሰች መሆኑን አልሞኒተር የተባለው የመካከለኛው ምስራቅ ጋዜጣ ዘግቧል። ከቅርብ ጊዜ ወዲህ ግብጽ በተለያዩ የምስራቅ አፍሪካ ሀገሮች የምታደርገው እንቅስቃሴ በኃይል ማመንጨት በኩል ከኢትዮጵያ ጋር ውድድር ይዛለች የሚለው ጋዜጣው በቡሩንዲ የኃይል የማመንጨት ልማት ስራ ውስጥ በቀጥታ በመግባት ጅቡቲ ከፀሐይ ኃይል የማመንጨት ሶላር ኤነርጂ ላላት ፕሮጀክት እርዳታ በመስጠት በሱዳን የኃይል ማመንጨት አቅም ከ50 ወደ 100 ሜጋዋት እንዲያድግ በመርዳት ታንዛኒያ እስከ 6000 ሜጋዋት ኃይል ለማመንጨት ላላት የግድብ ስራ እቅድ እርዳታ በመስጠት እንዲሁም ከኬንያ ጋር በተለያዩ የኤሌክትሪክ ማመንጫ ስራዎች ላይ ስምምነት በማድረግ እንቅስቃሴ እያደረገች መሆኑን ጋዜጣው ዘግቧል። ከጥቂት ቀናት በፊት በጣና ሐይቅ በጉዞ ላይ እንዳለች የሰጠመችው ጀልባ ካፕቴን አስከሬን በሐይቁ ማዕበል ተገፍቶ ተንሳፎ የተገኘ መሆኑን ፖሊስ አስታውቋል። ሐምሌ 9 በጀልባዋ ላይ የነበሩት ተሳፋሪዎች ቁጥር 13 የነበረ ሲሆን እስካሁን የ8 ሰዎች አስከሬን የተገኘ መሆኑን ታውቋል። አድማጮቻችን፣ ለዕለቱ ያዘጋጀናቸው ዜናዎች እነኚህ የነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።
የሰማ ይስማ ያልሰማ ምከረው ምከረው እንቢ ሲል መከራ ይምከረው ይላሉ ወላጆቻችን። የሰው ከርፋፋ ቢሰድቡት አይሰማ ሆኖባቸውም ቢመከሩ ቢወቀሱ ቢተቹ ቢጠለጠሉ ጆሮአቸውን አንጠፋውበት ተኝተው እያንኳረፉ አንሰማም አልነቃም ያሉ ምሁር ተብዬ ቀፎች ከፈሉብን አመታት አልፈዋል። ስንቱን ክቡር ምሁርና አገር ወዳድ የጠራው አፋችን ዛሬ ከባህር ወጣን ባዮችን ቆርጦ ቀጥል ዳኛቸውን አብዮችን መጥቀስ ተገደናለን። የወሬ ቋቶች የሐቅና ዕውቀት ጎተራዎችን ተክተው በቋንቋችን ላይ ጥራዝነት ተግድያ የሚፈጽሙት በሕዝባችን ላይ ፍጅት ከሚፈጽሙት ጋር ተዋህደው ይገኛሉ። አልሰማ ብለው እየተግማሙ ናቸው። መጥኔ ይላል የአገራችን ሰው። ሐቅ ያደረ እንደ ንጋት ይበራል ይባላል። ለመጠበቅ ጊዜና ድሉን ከሰጠን ማለት ነው። ሁናቴን ለመገምገምና ይዘቱን ለመለካት በጣምም ከባድ የማይደለም። ትምህርት ቀመስ ለሆነ ሁሉ ሚዛን ክብር መስጠቱ ተለምዶ እንጂ ከደርግ ጊዜ ጀምሮ ምሁርና ማህይምነት ተወራራሽ ሆነዋል። የምሁር ምሳሌዎች የተባሉትን ማፈሪያዎች ማየቱ ይበቃል። በመሰረቱ ግን የነገሮችና ሁኔታዎችን ይዘት ስንመረምር መነሻ መድረሻችን መሆን ያለበት እርምጃውና አቋሙ ለማን ይጠቅማል የሚለው መሆን አለበት። ጠቀሜታው ለወያኔ ነው? ለኮሎኔሉ? ለኢትዮጵያና ለህዝቧ? ለማን? ስሜትን በጭፍን ጋልቦ ፈረስና ጉዞንም እንዲሁ መጋለብ አያዋጣም። ዋና ዋና የሀገራችን ክስተቶችን በተመለከተ ይህ ቢደረግ ያ ማን ነው ተቀዳሚ ተጠቃሚ ብሎ መመርመርና ድምዳሜ ለመድረስ መጣር አስፈላጊ ነው። የአባይ ግድብ እውን ይሆናል ህዝብም ይመገባል መሰረተ ቢስ መፈክር ነው። ከአባይ ውሃ አንዲት በርሜልም ኢትዮጵያ ለእርሻ እንደማታውል ስምምነት ከደረሱ ቆይተዋል። የመብራት ኃይሉ ቢሸጥ ገንዘቡ ለማን ነው ገቢ የሚሆነው? ለኮሎኔሉ ወይስ ለህዝባዊ መንግስት? ከስሜታዊ ጫጫታ ባሻገር ጥጥር ያለውን ሐቅ ማየት መመርመር የግድ ይሆናል። ደም ፈሶ የተገኘውን ድል ሰርዞ መሬት ሲለቀቅ ጥቅሙስ ስለማን ነው? በወሎስ ሚሊሻው ተጋልጦ ለወያኔ ጥቃት ሲዳረግ ማን ተጠቀመ? ከአስር አለቃ ባጫ ደበሌ ባልተናነሰ የጦር ሜዳ ውሎን እቅድን ይዘት ሊያስረዱ የሚጥሩትና ፈርጣጩን ኮሎኔል አዋቂ ብለው ሊሸጡልን የሚዋደቁትን ሩብ ጆሮ ልንሰጣቸው ይገባል ወይስ ወግዱን በከባዱ ልናከናንባቸው? ሐቅን ታሪክን እየረሳን በጭፍን እስከተነዳን ድረስ አገርን ልናጣ ብንችል አያስገርምም። ታሪካዊ ክህደትን የፈጸመውን ኢህዴን አዴፓ ወዘተ ወደ ታሪክ ትቢያ ከመጣል ፈንታ አሁንም ወዳጅ አገር ወዳድ ብለን ልናጥፍ ከተሸወድን ድረስ አገርን ቅንጣትም ልናድል የምንችል አይሆንም። ከዘመኑ ጥራዝነት ጠቆች ጋር ሆነን ቀወጠው አስደመመው ስንል መሳቂያ ሆነን ኢትዮጵያን ለዘረኞች ሰለባ እናደርጋለን። ለኢትዮጵያ በጽናት የታገለውና ከፍተኛ መስዋዕትነትን የከፈለውን ኢህአፓን ስንተች ስናወግዝና አስመሳይ አገር ወዳዶች ዙሪያ ስንጨፍር ውጤታችን አገር አጥፊ እንጂ ሌላ ምንም ሊሆን አይችልም። ጆሮ ያለው ይስማ። መደጋገሙ ይሰለቻል። አገር የሁላችን ናት እንጂ የተወሰኑ ልዩ ግዴታ የላቸውም። ኢትዮጵያ ደግሞ ደሙን ያፈሰሰላትን ኢህአፓን ነጥላ የምትወቅሰው ነጥብና ጉዳይ ሊኖራት አይችልም። ኢትዮጵያ የሞቱላትን ዘንግታ ከገደሏት ጋር ትሰለፋለች የሚለውን ለመቀበልም ይከብደናል። የኮሎኔሉን በግልጽ የተጨበረበረ የምርጫ ሂደት ደግፈው በየኤምባሲው ሲጨፍሩና አስረሽ ምችው ሲሉ የነበሩ ወገኖችን አይተናል። የተጃጃሉ እንዳሉ የምናውቀው ነው። ሌሎች ደግሞ ወያኔዎችን ተከተው ተጠቃሚ ሊሆኑ የቋመጡ ናቸው። በግድቡም ጉዳይ እንዲሁ ግድቡ ከተጠናቀቀ ለህዝብ ይጠቅማል በሚል ግምት ድጋፍ ሊሰጡ የተነሱም አሉ። ግድቡ ሲጀመር መምጣቱ ለማይቀረው ጥቃት ምን ያህል ለመከላከል ዝግጁነት አለ የሚለውን ምላሽ ሊሰጡም ዝግጁ አይደሉም። ሀቅ ያዘለችውን ውስብስብና ችግር ስናነሳ ሰምቶ ከመዘጋጀት ይልቅ በተለመደው ልፈፋ ግብፅን ደገፉ ሊሉ ይከጅላሉ። ይህን ባዮች ደግሞ የግድቡን ሥራ ለማደናቀፍ ብዙ ገንዘብ ለተከፈለው ቡድን ድጋፍ ሰጪ የሆኑት መሆናቸውን ስናይ እንደ አንዳንዶቹ ያልታደለች አገር ማለቱ ይደቀንብናል። ሀቅን ፈርቶ የስሜትን ፈረስ መጋለቡ መጨረሻው ወደ ሽንፈት ገደል መውደቅ ብቻ ነው። ጆሮ ያለው ይስማ። አገርን ለማዳን ታሪክን አለመቀማት። የሙሶሎኒ ወራሪ ጦር ወደ ኢትዮጵያ ሊመጣ ሲያቆበቁብ በቅድሚያ የነዛው የሐሰት ወሬ ኢትዮጵያን እንደ አረመኔና አህዛብ አገር የሚያቀርብ ነበር። የካቶሊኩ ጳጳስ ራሱ አጥምቋቸው አሰልጥኗቸው ብሎ ወራሪዎቹን ሲልክ ቫቲካን ወይም የካቶሊኮቹ ዋና ጳጳሶች እስካሁን የኢትዮጵያን ሕዝብ ይቅርታ መጠየቅ አሻፈረኝ ብለዋል። በነገራችን ላይ አያሌ ፈረንጆች ደግሞ የኢትዮጵያ አርበኞች በጋሻና ጦር በመውዜርና እከደከ ታንክ አይሮፕላን ሊገጥሙ መነሳታቸው ላይ ተሳልቀዋል። አገርን ሊገነጥሩ ወይም ሊጎዱ የሚነሱት ኃይሎች ሁሉ በቅድሚያ የአገርን ታሪክ መበረዝና መደለዝ ሁሌም የሚከተሉት መንገድ ነው። ጣሊያን በአማራው ህዝብ ላይ ሌሎችን ለማነሳሳትና ራሱን ነጻ አውጪ ለማስመሰል እንደጣረው ሁሉ ወያኔም በአማራው ህዝብ ላይ ሰፊ የጥላቻ ዘመቻ ቀስቅሶ ራሱን የጭቁኖች አፈቀላጤ አስመስሎ ለማቅረብ ያደረገውን ጥረት መጥቀሱም ይበቃል። አገር ግንጠላ የተነሱት ሁሉ ኢትዮጵያ ራሷን ይክዳሉ። ሻዕቢያ ቅኝ ገዢ አድርጎ ሲያቀርባትና በቅርቡም አስመራ የመሸገው አምባገነን እንዳለው ደግሞ አገር ሆና ስትቆም 100 ሳይሆን ከዚያ ያነሰ ጊዜ ያስቆጠረችም ነው ሲል ተደምጧል።
ይህን የቅኝ ግዛትነት ልቦለድ ኢሳያስን ተቃወምን የሚሉትና በወያኔ የሚረዱት ጸረ ሻቢያ ኃይሎችም የሚያናፈሱት መሆኑም መረሳት የለበትም። ኦነግም ድርቅ ብሎ የባዕድ አገር ሰው ነው ኦሮሞ ሁሉ ወዘተ በሚል በምኒልክ ጊዜን ታሪክ ከዚያ ዘመን ተጨባጭ ሁኔታ ነጥሎ በግፍ ደረሰብንን አጅቦ የሚያቀርበው በአብላጫው የፈጠራ ወሬና አቋም መሆኑ የሚታወቅ ነው። ኦሮሞ ህዝብ ኢትዮጵያዊ ካልሆነ ማን ሌላ ሊሆን እንደሚችል ግልጽ አይደለም። አማራውም ላይ የሚሰራጨው ውግዘትና ክስም ዛሬን ሊመለከት የማይችል መሆኑ የሚታወቅ ነው። ሁሉም የግንጠለ አራጋሪዎች ኢትዮጵያን በስሟ እንኳ ሊጠሯት ይቀፋቸዋል። ራሳቸውን ኢትዮጵያዊ የማይሉ ከመሆናቸው በላይ መጀመሪያ ኢትዮጵያዊነትን እንደራደርበት ያለውንና በህዝብ ፍጅት ወንጀል ሊከሰስ የሚገባው ሌንጮ ዮሐንስ ለታን ያስታውሷል። የኢትዮጵያ ስም የአማራ ስም በሚል ስማቸውን ሳይቀር የቀየሩትን የግንጠለ መሪዎችም ማንሳትም ይገባል። ስምን መቀየር ሳይሆን አስተሳሰብን መቀየር የተባለባቸውን ለማለት ነው። በደርግ ስልጣን ዘመን እንድሪያስ እሸቴ በኒውዮርክ ከተማ ያቋቋሙት የአፍሪካ ቀንድ የሚል ተቋም ነበር። ደርግንና ኢህአፓን የሚቀጠቅጥ ጥናትና ውግዘት አቅራቢ ምሁራን በብዛት ከወያኔ ሻቢያ ወይም ከግንጠላ አቀንቃኞች ጎራ የወጡ ነበሩ። ለወያኔ ግብ ድልዳል ሰርተዋል። አገር ወዳዶችን በየአመቱ እያጠቁ ለሰሜን ግንጣዎች ረድተዋል። ትኩረታችን በጸያፉ ሚናቸው ሳይሆን ኢትዮጵያ በማለት ፈንታ የአፍሪካ ቀንድ በማለታቸው ላይ ነው። ኢትዮጵያ የሚሉትን ስም የማይፈልጉትን ጠባቦች ለማቀፍና ለማስደሰት ማለት ነው። ዛሬም በኢትዮጵያ ፈንታ አቢሲኒያ፣ በኢትዮጵያ ፈንታ ደቡብ ምስራቅ አፍሪካ፣ በኢትዮጵያ ፈንታ የአፍሪካ ቀንድ ብለው ስብስባቸውንም ምግብ ቤታቸውንም የሚጠሩ በርክተዋል። ኢትዮጵያን በስሟ ላለማንሳት ነው። ወያኔ በቋንቋም ሆነ በሁሉም መስክ ኢትዮጵያንና የህዝቧን የጋራ ተቋም ሊያጠፋ ሊያስረሳ እየጣረ እንዳለው ማለት ነው። ባዕዳን በመጽሐፍ ቅዱስ ውስጥ ኢትዮጵያ የተሰቀተችበትን ሊቀይሩ እንደሞከሩት ማለት ነው። የእንግሊዝ ዘራፊዎች የኢትዮጵያን ቅርስ እንዳይመልሱ የኢትዮጵያ ሳይሆን የኑቢያ ነው እንደሚሉት ነው። ወያኔ የኢትዮጵያን ቅርስ የትግራይ ነው ብሎ አሰባስቦ ወደ መቀሌ እንዳጓጓዘው ነው። የኢትዮጵያን ሰንደቅ ዓላማ ላይ አልባሌ ነገር ለጥፎ ታሪክን ሊያበላሽ እንደሚጥረው ነው። በአረንጓዴ ቢጫ ቀይ ሰንደቅ ላይ የሆነውን ምስል የሚለጥፉ ሁሉ ጸረ ሰንደቅ ዓላማ ሆነው ቆይተዋል። ታሪካቸውን በሚገባ ማጤን ያቃታቸው በክቡር ሰንደቅ ዓላማ ላይ መስቀልም አንበሳም ወዘተም ሲለጥፉ ስህተት መሆኑ ከተነገረ ጊዜ አልፏል። ኢትዮጵያ ባለታሪክ አገር ናት። ማንም ሊክድ ቢሞክርም የሚሳካና የሚሆን አይደለም። ቡከኖችና የታሪክ ላጲሶች ስሟን ሊሸፋፍኑ ስለሞከሩ ህልውና አይተንም። ሆኖም ጠባቂ ከሌለ አገርም ሊሰረቅ መቻሉን በታሪክ ያየነው ነው። ኢትዮጵያ ወደብ አልባ የሆነችው ለም መሬቷን ደም የፈሰሰበት መሬቷን የተቀማችው ጠባቂ ተከላካይ በማጣቷ ነው። ይህን ሀቅ መገንዘብ ለአገር አድኑ ትግል ወሳኝ ጉዳይ ነው። ኢትዮጵያ በአፍሪካ ቀንድ ብትገኝም አፍሪካ ቀንድ አይደለም መጠሪያዋ። ይህ ስያሜና አቢሲኒያ የሚል የሚለጥፉባት ገና ከዚሁ ስያሜያቸው የኢትዮጵያ ህልውናና ታሪክ ተጻራሪ መሆናቸውን መረዳት እንችላለን። ማን ነው ኢትዮጵያ ማለት ኢትዮጵያዊ መባል የሚፈራው የሚጠላው? መልሱ ግልጽ ነው። አገር ወዳድ ነን የሚሉ ክፍሎች ታሪክን መጠበቅ ትተው የተበረዘ ታሪክን ማራገብ የሚቀናቸው መሆኑ እየታየ ያለ ነው። ይህ መታረም መቆም አለበት ብንል ትክክል ነው። የሐሰት ታሪክን ማስተጋባት መቆም አለበት። ደርግም ወያኔም ሲፈስሉት የቆዩትን የውሸት ጥጥ ወደ ሀቅ ጋቢ ማድረስ አይቻልም። ኢህአፓ በተለይ የሐሰት ክሶችና የፈጠራ ታሪኮች ሰለባ ከሆነ ዓመታት አልፈዋልና ታሪክ ተንከባከቡ ሲል መልእክቱ ከንቱ አይደለም። ታሪክን አለመርሳት የትግል መሳሪያ ነው፣ ቅርስ ነው። ኢሳያስ አፈወርቅ በሚገባ የምናውቀውን ታሪክ በርዞ ለኢትዮጵያ ደህንነት ተቆርቋሪ እንደነበረና እንደሆነም መቀበጣጠርን ተያይዞታል። የታሪክ ዝገባ ደግሞ የተለየ ነው። ወያኔን በክፉ ጎዳናው ያጀበውና እስከ አዲስ አበባ ያደረሰው ኢትዮጵያ ከፈልኳት የመቶ ዓመት ቤት ሥራ ሰጥተዋል ብሎ ለፋፊው የግን ጸላ ህገ መንግስት ማለትም አንቀጽ 39ንና ህገ ወያኔን በማርቀቅ ዋና ሚና መጫወቱን ምርኮኞች መፍጀቱን ግንጣዮችና የሶማሌ ጦር አበጋዞችና ሽብርተኞችን መርዳቱን ወዘተ ማንም ሊረሳው የሚችል አይደለም። ስለዚህም ነው ወንጀሉን ሳያምን በጥፋቱ ብቻ ተደልሎ ሃይ ሃይ ሊባል የማይገባው። ታሪካችንን በቅድሚያ ማስመለስ ማስከበር አለብን። የህልውና ጉዳይ ነው። ከወገን መነጠል ወደም ማጣት ሁሉ ተቀጥላ ነው። ታሪክ ሲታወቅና ሲከበር ለችግሮችም ተገቢውን ምላሽ መስጠት ይቻላልና። ወያኔም ስለ ምስረታውና ዓላማው ኢትዮጵያን ሊያጠፋ ስላደረገው የተረገመ ጉዞ ዛሬ ይዋሻል። ትግራይን ገንጥሎ ነጻ ማድረግ ይል የነበረውንም አላልኩም ነበር ሲልም ተደምጧል። አሁንም እያቀነቀነ ያለው ይህ የትግራይን መገንጠልና ከተቻለም የትግራይ ትግርኝ የቅኝ ገዢ እንግሊዝ ሴራ ከግብ ለማድረስ እያሴረ መሆኑንም ደብቆ ይገኛል። ከልቡ ግን አልወጣም። በግልባጩ ግን ወያኔ ጠላት ያላቸውን ድርጅቶች ይከሳል፣ ይወነጅላል፣ የፈጠራ ታሪክ ፈብርኮ ያሰራጫል። የኢሕአፓ መሪዎችና የቆዩ አባላትን ጸጋዬ ገብረ መድህን፣ ስጦታው ሁሴን፣ ይስሐቅ ደብረ ጽዮን፣ አማሀ በለጠ፣ ተክላይ በርሄ፣ አዛናውና ደሳለኝ ወዘተ ይህን ረሽኖ አላየውም እንዳለም የሚታወስ ነው። ለዓመታት እርቅና ሰላም ሲባልም እምቢ ብሎ የደረቀ እብሪተኛ ቡድን ነው። ጋዜጠኞችን በሐሰት ከሶ ለእስርና ስደት ዳራጊም ነው። ሕዝብ ተርቦ ባለበት ጠግቧል የሚል፣ ታርዞ ባለበት አለፈለት የሚል፣ በድህነት ተከቦ ሳለ ስለ እድገት የሚቀላምድ ውሸታምና ይሉኝታ አልባ ኃይል ነው። ይህን የመሰለ አረመኔ ጸረ ሕዝብ ቡድን ከ24 ዓመት ተመክሮ በኋላ መደናቆርን መርቶ ለእርቅ መጣት ወይም ከለመደበት አውሬነት ይታቀባል ብሎ መገመት ከስህተት በላይ የሚፈረጅ ነው። ሕዝብን መካድና ለወያኔ ማደርም ነው ተብሎ ሊወገዝ የሚችል ነው። የኢትዮጵያን ህልውናና ታሪክ እየተፈታተኑ ያሉት ገንጣዮችና ወያኔ ናቸው። ነጻ ኢትዮጵያን የሚጠሉ ሁሉ የዚህ እኩይ ዘመቻ ጋሻ ጃግሬ ናቸው። የሀገራችንን አኩሪ ታሪክ ሊሰርዙት ተነስተዋል። ኢትዮጵያ ስሟ እንዳይጠራ ይጥራሉ። በአገር ቤት የተቋሞችና የንግድ ቦታዎች ስያሜ የባዕድ መሆኑን ይፈልጋሉ፣ ያበረታታሉ። በአማርኛ ቋንቋ ላይ የሚደረገው ጥቃትን ይመለከቷል። ያልነበረ ታሪክ ፈጥረውና የጥላቻ ማራገቢያ ሐውልት ሳይቀር አቁመው ሕዝቡን ያናክሳሉ። የኢትዮጵያ ሕዝብ በአንድነት ኑሮ ወራሪዎችን ታግሎ የአገሩን ነጻነት አስከብሮ መቆየቱን ማመን ለጥፋት ግባቸው ስለማይበጃቸው ይክዱታል። ኢትዮጵያና አማራን ተወራራሽ አድርገው መቼም ቢሆን መች ኢትዮጵያዊ ሆነው እንደማያውቁ ይለፈፋሉ። ታሪክን በመካድና የወያኔና ሻዕቢያን ሐሰት ሐቅም ብሎ ለማስተጋባት አያሌ መጻሕፍት መታተማቸውን ያየነው ነው። ታሪኩን የረሳ ስህተቱን ይደግማል ነውና ጥንቃቄ ይደረግ መባሉ ተገቢ ነው። ታሪክ ከታወቀ የነገንም አቅጣጫን ይዘት ማወቅና ከንቱ ልፋት ጉዞን ማስወገድም ይቻላል ማለት ነው። በታሪካችን ለምሳሌ የአሜሪካ ሚና በአብዛኛው አሉታዊ ሆኖ ታይቷል። ይህን ታሪክ መገንዘብ ያቃታቸው ግን አሜሪካ ከኢትዮጵያ ሕዝብ ጎን ስትቆም ይታያቸውና አሁንም የዋሽንግተንና ባዕዳንን መማጸን መፍትሄ መስሎ ይታያቸዋል። ከንቱ ልፋት፣ ስህተት፣ ታሪክን መርሳት። ትግላችን ይሰምር ዘንድ ታሪካችንን ከቀማኞቹ መልሰን ማስከበር አለብን። ትውልድ ያደረገውን ገርል አዲሱ ማወቅና ማደስም አለበት። የጥላቻ ታሪክ፣ የፍርሃትና ክህደት ታሪክ ለትውልድ ከተላለፈ አገር ትጠፋለች ቢባል ስህተት አይሆንም። በሕዝብ መካከል ጥላቻና ቅራኔን ማስወገድ የሚቻለው የጋራ ታሪክን ሚዛን ሰጥቶ በማሳወቅና በማክበር ነው። ታሪካችንን ስናስከብርና ለሐቅ ስንቆም አገር ማዳን ትግላችን ይቃናል።
I'm an old man, I'm a 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 man ደብዳቤ ለንጉስ ኮረና የቫይረሶች ንጉስ የቫይረሶች ንጉስ ኦ ንጉስ ኮረና የተፈጠርክበት በአሜሪካ ይሁን በውሃን ቻይና ባካል መገናኘት አይደል ፍላጎቴ አየር ባየር ሆነ ድረስ መልክቴ ንጉስ ኮሮና ሆይ ኮቪድ-19 ከበጣሪ በታች አንተ ጊዜው ጌታ ደብዳቤ ድረስ ባለበት ቦታ ቅባ ቅባ ንጽህናን ከዋን ከተማ በምድረ ቻይና በነፍስ የተቀበልክ ባለማችን ዙሪያ ዘር ቀለም ሳትመርጥ ሁሉን ያንበረከክ ደሃ ሀብታም ማትል አሽቃባጭ አገልጋይ አስለህ አስተኩተ ገዳይ አካሄድ ፈጣን ድንበር ለመሻገር በጨበጣ ገብተህ ጊዜ የማይወስድብህ የሰው ዘር ለማጥፋት ትንፋሽ አሳጥተህ መቼም ታሪክ እንደሚለው ጨካኝ ገዢዎችና ቫይረሶች ይነሱ ደካማን አይተው ነው ጥቃት የሚያደርሱ። እናም ለንጉስ ኮረና ለቫይረሶች ቫይረስ ካለበት ቦታ ደብዳቤ ይድረስ። ያን ደሃ ወገኔን መከራ የጎዳው ችግር ያጎበጠው ያን ደሃ ወገኔን እንኳን መታጠቢያ የሚጠጣ የሌለው ያንዳ ወገኔ ባንዲ ተባ ጎጆ ተደራርቦናሪ ባለውል ሙሉ እምነት ፈጣሪን አክባሪ ያዳ ወገኔ ጧት ማታ የሚረግፈው በራብ በጠኔ አካሉ የሳሳ በብርድና ፀሐይ በገጆ ጭካኔ ኦ ንጉስ ኮረና እባክህ ታቀብ ካጠገቡ እንዳደርስ እንኳን ሲይዘው ወትሮም የለውም ነፍስ። ንጉስ ኮሮና ሆይ የቫይረሶች በላይ ካላወክ ላስረዳ በዚህ ደብዳቤ ላይ ይሄ የኔ ድሃ ካንሰር ቢት ቀድሞ በታናሽ ወንድምህ በዘረኛ ቫይረስ ከቤት ተፈናቅሎ የተዳረገ ነው ሜዳ ላይ እንዲፈስ አታውቆምና የኔን ድሃ የድሃ ሰው እንኳን መታጠቢያ መቀበሪያም የለው ታዲያ በምን አቅሙ ነው አንተን የሚሸከመው? እናም ይህን ሁሉ ብለን ሞቱን ለማፋጠን ከሆነ ዘመቻ ስልጣንን አስፋፍተህ ገፍትረህ ከመጣ ከታሪካችንም ወራሪና ወረርሽኝ በፍጹም አንፈቅድም፣ እንወጣሃለን ብትወድም ባትወድም። እኮ ውሃ እንኳን ብነጣ በእናት ኢትዮጵያ በአፈር ተጠራርገን መጠለያ ባይኖር ከዋሻ መሽገን ታሪክ እንጽፋለን አንተን ድል አድርገን። ንጉሥ ኮሮና ሆይ መቼም አይረሳህ። ያ ያንተ ቅድማያት ንጉሥ ኢንፍሉዌንዛ ዓለም በእጁ ገብታ ብዙ ቢያስቀብረንም ጠዋትና ማታ እንዲህ እንደ ዛሬ ዓለም ሳይሰለጥን እውቀት ሳይጎበኘን ጃንሰጥ ብለነው ጠራርጎ ሳይጨርሰን አሰናብተነዋል ሂዳርን አጥነን። አዎ እጃንሰጥ ብለነው ጠርጎ ሳይጨርሰን አሰናብተነዋል ሂዳርን አጥነን። እናም ኮቪድ-19 የቫይረሶች ቫይረስ ላንተ መዘከሪያ ሁሌ እንድትታወስ ባራቱም ማዘን ቤተሰብን በታኝ ሰውነት የሚያፈርስ ግዜ ሳታባክን ዝራውን በማስተስ ያንተን ታናሽ ወንድም ዘረኛውን ቫይረስ በእጅህ አንጠልጥለህ ወደ ታስራልን ይዘው ተመለስ። ትተህብን አቦ ትተህብን አትሂድ ጧትና ማታ ካንተ ባላነሰ ይብቀው አምሰን ወደ ታስራና አንጠልጥለህ ወስደህ ሰላም አስተንፍሰን። እኮ ትተህብን አትሂድ ጧትና ማታ ካንተ በባሰ መልክ ይብቀው አምሰን ወደ ታስራና አንጠልጥለህ ወስደህ ሰላም አስተንፍሰን። ግና በቸልታ አልፈው ወይ ረስተው ባትወስድ ውግዘ ተማሪዎስ ስም ለዘላለም እንጦሮጦ ሲውረድ። አዎ በቸልታ አልፈው ወይ ረስተው ባትወስድ ውግዘ ተማሪዎስ ስም ለዘላለም እንጦሮጦ ሲውረድ። ደብዳቤ ተጻፈ እንደ አውሮፓውያን አቆጣጠር ማርች 2020 ደብዳቤ ለንጉስ ኮሮና ለቫይረሶች ንጉስ።
ወቅታዊ ጥሪ ለውያኔ አባላትና ለተለጣፊ ድርጅቶች። የጨው ክምር ሲናድ ሞኝ ይጥቃል ተብሏል። የውያኔ አገዛዝ የመጨረሻው ምዕራፍ ሊነበብ ተጀምሯል። የአገዛዞች መጨረሻን ማየት ለሚችሉት ወለል ብሎ የሚታይ ነው። የውያኔ አባላት እየመጣ ያለውን ጎርፍ ማወቅ መረዳት ያቅታቸውና መደበቅም አይችሉም። ውድቀታቸው ከነመዘዙ ተጠናክሮ ይመጣባቸዋል። ውያኔ ወደ ውድቀቱ እያመራ ነውና በእልቂት ደረጃ ህዝብን እንዳያጠፋ ከወዲሁ ጥረት ማድረግ የግድ ሆኖ ይገኛል። አንዳንዶች የለመደባቸው አንጃዎችና ተንበርካኪዎች ውያኔ ከወደቀ ኢትዮጵያ ትወድማለች ሰበካን ውያኔን በማጀብ እያሰሙ ናቸው። በረከት ስምኦን ያሰማራቸው ታሪክ ጸሐፊ ነን ሊሉ የሚቃጡም ውድቆች ይህንኑ እያሰራጩ ናቸው። ውያኔ ከወደቀ ኢትዮጵያ ወደቀች ጩኸት የውያኔ ነው። ኢትዮጵያ የውያኔን ውድቀት አታጅብም። ይህን ለማረጋገጥ የውያኔ አባላት ነን የሚሉ ከዚህ ከይሲ ድርጅት መለየታቸው አስፈላጊ ነው። የታጋዩ ጎራ ሁሉም የውያኔ ድርጅት አባል ጠላት ነው ብሎ አይወስድም። በወያኔ የተነሳም የትግራይን ህዝብ በሞላ ጠላት ብሎ አይፈርጅም።
ይህን ከባድ ስህተት አውቀው የሚፈጽሙ በአብዛኛው ከወያኔ ራሱ ጋር ንክቺ አላቸው የሚባለውንም አይታመንም ብሎ ማስወገዱ ተገቢ ላይሆን ይችላል። የወያኔ አባላት ሁሉ የወያኔን አስከፊ ፖለቲካ ይደግፋሉ አንልምና የአገር ስሜት ያላችሁ ሁሉ ራሳችሁን ከዘረኞቹ እንድታርቁ ጥሪ እናደርጋለን። ወያኔ ዘረኛ ኢዲሞክራሲያዊ ቡድን ነው። የትግራይ ህዝብ ቆም ያለው የሚለውም ሐሰት ሲሆን አገዛዙ እየተጠቀመ ያለው ወያኔንና ተከታዮቹን ብቻ ነው። ለሰራ ወያኔ ጥላቻ የተነሳ መዘዙ ከኑግ የተገኘ ሰሪ አብረህ ተወቀጥ እንዳይወጥ ከዛሬው ሰልፍ ማስተካከል የግድ ይሆናል። ዜጎች ሁሉም የትግራይ ተወላጅ ወይም የወያኔ ድርጅት አባል ያው ወያኔ ነው፣ ጸረ ህዝብ ነው፣ ጸረ ኢትዮጵያ ነው በሚል ድምዳሜ እንዳይነሱ ከተፈለገ የለም እኛ ኢትዮጵያዊ ነን ወያኔ ድልደንም ብሎ መገኘትን ማሳየት ይጠይቃል። ለወያኔ ድርጅት አባላትና ደጋፊዎች ያለን ጥሪ ራሳችሁን ከዚህ ከተረገመ ቡድን አርቁ የሚል ነው። ይህን ጥሪ አልሰማ ብለው ከወያኔ ጋር እንተቃቀፍ እንደራደር የሚሉት ግን ምንኛ ቢክዱትም ወያኔዎች ናቸው። ወደዱም ጠሉም ሚናቸው አፍቅሮ ወያኔን ያንጸባርቃልና መጨረሻቸውም ከቶም አያምርም። አሁንም ጊዜ አለ። ለወያኔ ተረጣፊ ሆነው የቆዩትም ቢሆኑ ይህ አገዛዝ ጸረ ህዝብና ጸረ ኢትዮጵያ መሆኑን ለማወቅ ሰፊ እድል አግኝተዋልና ሸርተት ሊሉ ሊከዱት ይገባል። እየተጠመ ያለ መርከብ ላይ ሙጭጭ ብሎ መቆየቱ ጠቃሚ አይደለም፣ የውድቀት ተካፋይ ያደርጋል። ወያኔ በህዝብ አመፅ ሲወድቅ ሊከተል የሚችለው የሂሳብ ማወራረድ የከፋ ሊሆን ስለሚችልም ወያኔን በጥፋት አገዛዙ እያጀቡት ያሉት ክፍሎች በጊዜ ሊረዱትና የህዝብን ጎራ እንዲቀላቀሉ ጥሪ ይቀርብላቸዋል። እነሱን ድጋፍ ካጣ ወያኔ ተነጥሎና እርቃኑን ቆሞ ለውድቀት ይጋለጣል። የህዝብ መከራም ጊዜ ያጥራል። ወያኔ የገባውን ቃል ሁሉ አጥቆና ረግጦ ማንም የዴሞክራሲ ባለቤትና ተጠቃሚ ሆኖ አይገኝም። ፌዴራሊዝም ራስ አስተዳደር የሚባለውም ባዶ ቃል መሆኑ እየታየ ነው። ተጠቃሚው ወያኔና ጭፍሮቹ ብቻ ናቸው። ፍርፋሪው በእርግጥም ፍርፋሪ ነው። በሂደቱ ግን የህዝብን ጥላቻ ማትረፍ አልቀረምና ይህ ሁኔታ ካልታረመ አመፅ ሲፈነዳ ጉዳቱ ከፍተኛ መሆኑ የሚቀር አይደለም። ተለጣፊ የተባሉት የወያኔ ዘረኛ አገዛዝን የሚያጅቡት በጊዜ አቋም ቀይረው ከህዝብ ጎራ መቀላቀላቸው አስፈላጊ ነው። ወያኔ በስልጣን የቆየው በባዕዳን እርዳታ ውጭ በወታደሮችና የአፈና ተቋሞቹ በመተማመን ነው። በመሆኑም የወያኔ አገዛዝ ወታደሮች፣ መኮንኖች፣ ፖሊሶች፣ የጸጥታ ሰራተኞች፣ የልዩ ኃይል አባላት ወዘተ በጅምላ ወያኔ ተብለው የህዝብ ቁጣ ሰለባ እንዳይሆኑ ከወዲሁ ሰልፋቸውን እንዲያስተካክሉ ጥሪ መቅረቡ ወሳኝ ነው። አገዛዙን መግዳት፣ ከውስጥ ሆኖ መወርወርና በገቢር ከህዝብ ጎን መቆም ይጠበቅባቸዋል። የጦር ኃይል ሚና አገርን ከጠላት ጥቃት መጠበቅ እንጂ ለአንድ አጥቂ ቡድን ታዛዥ ሆኖ ህዝብን መጨፍጨፍ አይደለም። የጦር ኃይሉ ከህዝብ ጎን ሲቆም ለለውጥ የሚደረገው ትግል ውጤታማ ይሆናል። ወያኔ የጦር ኃይሉን በብሔረሰብ ከፋፍሎና በራሱ አባል መኮንኖች ቁጥጥር ስር አስገብቶ ሲጠቀምበት ሲጥርና ሲገለገልበትም ቆይቷል። ይህን ጋሬጣ አሽቀንጥሮ መጣልና በኢትዮጵያዊነት ዙሪያ ተሰብስቦ በስልት ተደራጅቶ አገዛዙን ለመጣል እየተደረገ ላለው ትግል ሰራዊቱ የበኩሉን አስተዋጽኦ እንዲያደርግም የሚጠበቅ ነው። አገዛዙን የጥቃት እቅዶች ማደናቀፍ፣ ለህዝብ እንቅስቃሴውን ማበላሸት፣ አቅሙን ማድቀቅ ያስፈልጋል። በዚህ መስክ የሰራዊቱ ሚና ከፍ ያለ እንደመሆኑ መጠን ከወያኔ ተለይቶ መቆም የሚችለው ክፍል የህዝብን ድጋፍና የባለውለታነት ቦታ ያገኛል። ይህ ሳይሆን ቀርቶ ሰራዊቱ የወያኔ መሳሪያ ሆኖ ከቀጠለ ያመጹ ተጠቂ እንጂ ተጠቃሚ አይሆንም። ወያኔን ከመነጠል አንጻር የህዝብ ሚና ከፍተኛ ነው። ህዝብ የለየላቸው ወያኔዎችን እያረቀ ሌሎችን ግን ሊያቀርብና በቀስቀሳም ሊያሸንፍ መጣር አለበት። በዝምድናና በሁሉም መስክ ቀርቦ ወደ ህዝብ ጎራ እንዲገቡ መቀስቀስ ዋና ስራ መሆን አለበት። ለወያኔ ነፍስን መሸጥ ጥፋት መሆኑን እንዲረዱና የኑሮ ግዳጅን ቢጫናቸው ቅሉ ልባቸውን ከህዝብ ጎን እንዲያደርጉ ማስተማር መምከር ተገቢ ይሆናል። የህዝብ የተጠናከረ ቀስቀሳ ብዙዎችን ሊመልስ ሊያስተካክል መቻሉ ደግሞ ደጋግሞ የታየ ነው። የሃይማኖት ተቋሞች በዚህ መስክ ሚናቸው ሰፊ ነው። ሴቶችና ወጣቶች በዚሁ ቅስቀሳ ዘመቻ እንዲካፈሉ ከተደረገ ደግሞ የሚገኘው ውጤት ከፍ ያለ ይሆናል። ዘመድ ቤተሰብ ያለው ሁሉ ይቀሰቀሳል። ሰልፍ አስተካክል፣ ህዝብን ታደድ፣ አገርክን አስቀድም በሚል ይመከራል ማለት ነው። ሰው ከሰው ርቆና ውጭ ሆኖ አይኖርምና ለወያኔ ያደረው ሁሉ መለስ ብሎ አቋሙን የሚመረምርበት እድል ይኖረዋል ማለት ነው። ከህዝብ ጎራ ተደባለቁ በሚል ለወያኔ አባላትና ተከታዮች የሚደረገው ጥሪ ወቅታዊ ነው። አገዛዙን ከውድቀቱ የሚያድነው ማንም ኃይል የለም። በውድቀቱ ሂደትና ሲንኮታኮት ግን የሚደርሰውን ጉዳት መጠን መቀነስ ይቻላል። ተከታዮቹ የነበሩት ከራቁት ከህዝብ ጎን ከቆሙ ውድቀቱ ፈጣን፣ ጉዳቱም ቀላል መሆኑ ግልጽ ነው። ስለዚህም ነው ከህዝብ ጎን ቁሙ፣ ወያኔን ራቁት፣ ወያኔን ለመጣል በሚደረገው ትግል ተሳተፉ የሚለው ጥሪ የሚስተጋባው። በየካቲት 66 አብዮት ወታደሮችና መኮንኖች በእንቅስቃሴው መሳተፋቸው አገዛዙ ሊወድቅ ችሏል። መርገም የሆነው ምርጥ መኮንኖች የህዝብን ድል ቀምተው በፍጹም ስልጣን ላይ ቁብ ማለታቸውና ጸረ ህዝብ መሆናቸው ነው። ይህ ሊደገም አይጠበቅም፣ አይታሰብም። የህዝብ ዓመፅ ይህን እንዳይደገም ደግሞ ተገቢውን ጥንቃቄ ማድረጉ ተገቢ ይሆናል። የለውጥ ባለቤት ህዝብ ነው። ድልም የህዝብ እንጂ የባለ ነፍጦች አይደለም። ወደ ዴሞክራሲያዊ ስርዓት ሽግግሩም ሁሉንም አገር ወዳድ ኃይል ያቀፈ እንጂ በጥቂቶች ውሳኔ የሚፈጸም መሆን የለበትም። ለትግ ጥሪ ሲደረግም ከወያኔ የሚርቁ ኃይሎች ህዝብን ተክተው ራሳቸው በስልጣን እንዲሰየሙ ሳይሆን የህዝባዊ ለውጥ ክንድና አጋር እንዲሆኑ በመፈለግ ነው። የህዝብ እኩልነት የዴሞክራሲ መስፈን ውጤት ነው። ዴሞክራሲ የሚሰፍነውም በወያኔ አገዛዝ ውድቀት ላይ እንጂ እርኩስ ኃይል አቅፎና ደግፎ እንዳልሆነ ያለፉት የመከራ ዓመታት በግልጽ አሳይተውናል። የወያኔን ዘረኛ ስርዓት ለመጣል በጋራ እንነሳ። በወያኔ ላይ ሁሉም ያምፅ። ጠላትን አለማወቅ ጉዳቱ ከፍተኛ ነው። ጠላትክን እወቅ፣ ራስክን እወቅና መቶ ጦርነት ብትውል አሸናፊ ትሆናለህ ሲል የቻይናው የጦርነት ስልት መጽሐፍ አቅራቢ ሱንዙ ከዛሬ መቶዎች ዓመታት በፊት የጻፈው ዛሬም ወቅታዊና ሐቅ ሆኖ ይገኛል። ራስን ማወቅ፣ ድክመትና ጥንካሬን መገንዘብ፣ አቅምን መመዘን መመጠን አስፈላጊና ቀዳሚ ሊሆን የሚገባው ነው። ከዚህ ቀጥሎና ተያይዞ ግን ጠላትን ማወቅ ደግሞ ወሳኝና ቁልፍ ጉዳይ ነው። የጠላቱን ማንነትና አቅም ችሎታ ያላወቀ መዋጋትም ማሸነፍም የሚሳነው ይሆናል። ይህን ካልን በኋላ ደግሞ ወደ ራሳችን ተመክሮ ስንመለስ ወያኔ እስከዛሬ በላያችን ላይ ሊወዘፍና ሊቀልድብን የቻለው ማንነቱን ማወቅ መረዳት አቅቶን ሰለባው ተሞኙ ስለሆን ነው። አወቅን ብንልም ሐቅ ባለመሆኑ እነሆ ዛሬም ራሳቸውን ተቃዋሚ ብለው ሲሰይሙ የማይቀፋቸው ከወያኔ ያከበሩት መስሏቸው ለመለማመጥ ህወሓት ኢህአዴግ ይሉታል፣ አሊያም የኢህአዴግ መንግስት ብለው ያቆላመጡታል። እንደራደር አብረነው ተቀምጠን ስለ ሽግግር መንግስት እንወያየው፣ ካልሆነም የስደት መንግስት አቋቁመን እንገኝ የሚሉ ገና ሰነው አልጠፉም።
ለዚህ አይነቶቹ ጥረቶች ሁሉ የወያኔ መላሽ ወግዱ ጥፉ ከፊቴ መሆኑ ሲረጋገጥ 24 አመታት ቢያልፍም አሁንም ቢሆን የተፋባቸውን ሲለምኑ ጎንበስ ጎንበስ የሚሉ አሉ። ከንቱና ህዝብን አደናጋሪ ልፋት ወያኔ ማን ነው? ህዝብን የሚጠላ ኢትዮጵያን የሚጠላና ያጠፋ የተመሰረተ ድርጅት ነው። መስራቹ ሻዕቢያ ነው። ሻዕቢያ ደግሞ የለየለት ጸረ ኢትዮጵያ ኃይል ነው። ይህን ሊስቱ ወይም ሊሸፍኑ የሚጥሩ ደግሞ ወደዱን ጠሉም የኢትዮጵያ ጸሮች ድጋፍ ሰጪዎች ናቸው። መለስ ተባለ ስብሐት ገና ሲሰባሰቡና ሲመሰረቱ ያንቀሳቀሳቸው ጥላቻ ጸረ አማራነት ጸረ ኢትዮጵያዊነት ነው። ተአምር መስቶ ወያኔ ለኢትዮጵያ የሚያስብ የሚጨነቅ ኃይል ሊሆን አይችልም አይሆንም። ለማንኛውም ግን ወያኔና አሰራሩን ማወቅ በጣም አስፈላጊ ነው። ተቃዋሚ የሚባሉ ኃይሎች የወያኔን ማንነትና አሰራሩን በተመለከተ የሚያውቁት ውሱን በመሆኑ ወያኔ ሁሉም ባይሆን ባብላጫው ያታልላቸውና ሊጎዳቸው ይችላል። እነሱ ይነገር ከተባለ የወያኔ ዘዴዎች ይህን ያህል የተራቀቁ አይደሉም። ይሉንታና ለከት ጭራሽ የለውምና ጨካኝና አረመኔ ፋሽስታዊም ነውና ለግፉ ገደብ የለውም። እስካሁንም የጥፋት ጎዳናው የተቀመው ስለሚመስለውና ስለተቀመውም መንገድ አይቀየርም። ይህንን ጠንቅቆ ማወቅ መገንዘብ ከወያኔ ጋር መግባባትና መደራደር የሚልም ቅዠት ጎጂ መሆኑን ከወዲሁ መገንዘብ አስፈላጊ ነው ማለት ነው። ይህ ግንዛቤ ጸንቶ ከተገኘ ወያኔ በየጊዜው ብቅ በሚያደርጋቸው ማደናገሪያዎች መደናቀፉ ይቀራል። የወያኔ ዋና ግብ በፍጹም ስልጣን መቆየት ነው። ይህንንም በዘረኝነት አጅቦ ሊጓዝ ይፈልጋልና በቁልፍ ቦታዎች ሁሉ በስፋት ትግሬዎችን አስቀምጧል። የአገሪቷን የፖለቲካና የኢኮኖሚ ህይወት እንቅስቃሴ በቁጥጥሩ ካስገባ ወዲህ ያለው ተጓዳኝ ተልእኮ ህዝብን መከፋፈል ነው። ይህንንም በስልትና በትኩረት ተያይዞት ባለመው ደረጃ ባይሆንም ህዝብን እርስ በርሱ አጋጭቶና ከፋፍሎ ሁሉንም አዳክሞ መቀጠል ችሏል ማለት ተገቢ ነው። ወደ ስልጣን ሲመጣ ሽግግር በሚልና ኢትዮጵያዊ ኃይሎችን ባገለለ ሂደት ጠባቦችንና የስልጣን ጥመኞችን አስገብቶ ለራሱ ህጋዊነትን ሊሰጥ ጥሯል። የኤርትራን መገንጠል አረጋግጦና ደግፎ ከሻዕቢያም ድጋፍ አስፏል። ዋና ጠላት ባለው በአማራ ህዝብና በድርጅት ደረጃም በኢሃፓ ላይ ሰፊ ዘመቻ ከፍቶ እስካሁንም ቀጥሎበታል። የኢሃፓ አመራር አባላትንም በህገወጥነት ደረጃ ገሏል። በአማራው ላይም በድርጅትም በህዝብም ደረጃ አፈናን አስፋፍቶ ጠባቦችንም እንዲያጅቡት ጋብዞ ውጤት አግኝቷል። ተቃዋሚ ኃይሎችን ሰርጎ በመግባት ብቻ ሳይሆን ራሱ ተለጣፊዎችን በይፋና ቅጥረኞችን በስውር መስርቶ ተንቀፋቅሷል። ቅጥረኞቹ አመኔታን ያገኙ ዘንድ ባሉታዊም እየዘመተባቸውና እያሰራቸው ህዝብን በተፍቲው አደናግሯል። የወያኔን ዋና ሎሌ እንዲተቹ የፈቀደላቸውን ቅጥረኞቹን ማንዴላ እያሉ እንደነበሩ እናስታውሳለን። ነፃ ጋዜጠኞችን አፍኖ በቦታቸው ነፃ ነን የሚሉና በለወሳስም እንዲተቹት የፈቀደላቸውን ተክቷል። አንዳንዶቹ ያሰማራቸው ቡድኖች ዋና ትኩረታቸው ተቃዋሚን ማጥቃት ሆኖ ሚናቸውን የጡት አባታቸው ማን እንደሆነ ማጋለጥ ተገደዋል። ያፓን በተቻለው መንገድ ሁሉ መከፋፈልና ማዳከም የሚል መርሃ ግብር ይዞ የሚንቀሳቀስ ቡድን ከወያኔ የራስኩ ነኝ ቢል ማንም የሚያምነው አይሆንም። ሌሎች ደግሞ በትግል ስም የትግል ደንቃራ ሆነው በተለይም በሁሉም መስክ ወጣቱን ከተጨባጭ ትግል እንዲያርቁ ስራ ተሰጥቷቸው ገንዘብ ፈሶላቸው በመወራጨት ላይ ናቸው። የወያኔን አሰራርና ተንኮል ጠንቅቆ ማወቅ ካልቀደመ የወያኔ ሰለባ መሆን የማይቀር ነው። ጸረ ወያኔ ነኝ ያለ ሁሉ እውን ነው ማለት አይደለም። የአንድ ትልቅ ተቃዋሚ ድርጅት መሪ ለምሳሌ በወር በወር ወያኔ ደሞዝ ይከፍላቸው ነበር። ተቃዋሚ ነን ብለው በወሳኝ ወቅት ድርጅቶችን ማጅራት መጥተው ወያኔን የተቀላቀሉትንም እናውቃቸዋለን። ወያኔ በማስፈራራት በመደለል ወዘተ በስሩ የሚያሰልፋቸው ጥቂቶች አይደሉም። ውድቀቱ የማይቀር ነውና ምን ያህል ህዝብን ሊቆጣጠርና ሊያፈን ቢጥር ሰላይና ጦር ቢያበዛ በድርግም ሆነ በባዕድ አገሮች የኢራን ሻህ፣ የግብፅ ሙባረክ፣ የኮንጎ መብቱ ወዘተ በየተራ ተንቆጣጥተዋል። ይህን ማወቅና በሐቅነቱን ማመን አስፈላጊ ነው። ወያኔም ይህን ያጣው አይደለም። ለዚህም ነው የአገሪቷን ገንዘብ እየዘረፈ ወደ ውጭ የሚያጓጉዘው። ዛሬ ለወያኔ ዋና ደጋፊና ፈቃዳቂ የሆነው ያሉት ነገር ቁርጥ ቀን ሲመጣ ከሰጣሚ ጀልባ ዘለው እንደሚወጡ አይጦች ጥለውትና አውግዘውት እንደሚሄዱ የሚታወቅ ነው። ወያኔን በዘረኛ አገዛዙና በግፉ አጅበው መንግስታችን ነው ብለው የሚቆሙት ያቺ ቁርጥ ቀን ስትመጣ በሁላቸው ላይ ያገመቱት እሳተ ገሞራ እንደሚመጣባቸው ከወዲሁ መገንዘብ ሲገባቸው እስካሁን ግን የተረዱት አይመስልም። የወያኔ አንዱ ስልት የትግራይን ህዝብ ከቀሪው ኢትዮጵያዊ መነጠል ነውና ከሞላ ጎደል ሰርቶለታልና ነገ ለትግራይ ተወላጆች የጥፋት ዘመንን ይዞ እንዳይመጣ ያሰጋል። በግልባጩ ግን ወያኔ ሲወድቅ እናልቃለን ወይም አገር ለገንጣዮች ትመቻለች በሚል ወያኔ ዋናው ከፋፋይና አገር አጥፊ መሆኑን በመርሳት የወያኔ ስልጣን እንዲቀጥል መሻት ከባድ ስህተት ነው። ወያኔ ሲመሰረት ራሱን በሐሰት ታሪክ ጠልሎ ነውና ውሸት የቤቱ ልጅ ነው። ቅጥፈቱን ዜጎችንም ባዕዳንንም ያታግላል። ስለዚህም አይንን ሳያሽ መዋሸት ልምዱ ሆኗል ማለት ይቻላል። በመሆኑም የወያኔን ቅጥፈት እንደ ሀቅ አለመውሰድ ሊለመድ የሚገባው ነው። ወያኔ በጠላት ድርጅቶችና ህዝብ ላይ የሚነዛውን የሐሰት ወሬ አለማዳመጥና አለመቀበል የግድ ነው ማለት ነው። ወያኔ ጠላት ብሎ የሚጮህበት ሁሌም የወያኔ ጠላት ነው ማለትም አይቻልም። ወያኔ አገርን ለመጥቀም ይህን ሠራው ይህን ፈጸምኩ የሚለው ከሞላ ጎደል ሐሰት መሆኑን መቼም መዘንጋት አይገባም። ጠላትህን እወቅ፣ ራስህንም እወቅ። የሕዝብ ጎራ አሰስ ገሰሱን፣ ቅጥረኛ ሰላዩን፣ ስምክህተኛና ጎጠኛውን፣ በተለይም ፈሪና ወኔ ቢሱን ከርሳ አደሩን አቅፎ ሊታገል ቢጥር ተንገዳግዶ መውደቁ የማይቀር ነው። ይህም የሕዝብን ትግል ምን ያህል እንደሚጎዳ ስናይ ዓመታት አልፈዋል። የአረመኔው መንግስቱ የጥቁር አንበሳ ጦር በጋሞ ጎፋ መጣ ሲባል ኮሎኔል ጎሹ የተባለው ጉደኛ በገፈርሳ ደፈጣ አደረግኩ ሲል አንድ ድረገጽ ጎንደር ተያዘች፣ ነፃ ወጣች፣ በጸረ ወያኔዎች ሲልና መሰል የቀቢጸ ተስፋ ውሸቶችን ሲግመግቡን የቆዩትን አንረሳም። ወያኔም መሰል ስርጭቶችን ያጅብና መለስ ብሎ ተቃዋሚውንም መሳለቂያ ሲያደርግም ቆይቷል። የትግል ወሬ ጠግበናል። የትግልን ፍሬ ማየት ግን አቅቶናል ብንል የተሳሳተ አይሆንም። የህዝብ ትግል ወደፊት እንዳይገሰግስ ታጋይ ኃይሎችን እየከፈሉና እያጠርቁ ለወያኔ የሚጠቅሙት ደግሞ ተጠያቂነታቸው በወንጀለኛነት ደረጃ መሆኑ የሚካድ አይደለም። ወያኔን እንወቀው፣ እንናቀው፣ ግን እንጠንቀቅ፣ አንሞኝለት። በራችንን ከፍተን ለሰርጎ ገቦቹ አንመች። ለወያኔ የሚያገለግሉትን ህዝባዊ ብለን አንቀፋቸው። ሁሉም የወያኔ ቅጥረኞች ይጋለጡ።
ያሰብከው እስኪሆን ሰባት ጊዜ ምለው በመቶ የሚከዱ ሳጥናኤልን በጥፍ አልፎም ያስከነዱ በባዕዳን ምልምል ኮርማ እየተነዱ ወደ አንተ መጥተዋል መስረቅ የለመዱ ከውጭ ገብተዋል እነ መጭ አልብሴ በአጠቃላይ ወገን ሳትል ሼህ መነኩሴ ገበሬ ተማሪ ነጋዴ ሸማኔ አገርህን ጠብቅ አደራ ወገኔ። እነ ሆድ አምላኩ እነ ፍረት አያውቄ በቃን የማይሉት እነ ኪስ አውልቄ አምና በአደባባይ ብርጭቆ ሲያጋጩ የታዩበትን ልብስ ውስኪ እየተራጩ ሳይቀይሩት እንኳ ምንም ሳይለውጡ የላዩን ወደ ታች እያገላበጡ ዳግመኛ ዘንድሮም ይኸውና መጡ ብዙ ለሚከፍል ትግልህን ሊሸጡ። ከአንድ ጌታ ሌላ እያፈራረቁ ትላንት እንዳረጉት ትግልህን ሊሰርቁ ከቤትህ ውስጥ ሆነው ነው እያሸመቁ። በባዕዳን ምልምል በሲአይኤ መንጋ በተደገሰልህ የቀልበሳ አደጋ ቀበቶ እንዳትፈታ እንዳትዘናጋ ያሰብከው እስኪሆን ላለምከው ተዋጋ እስኪሳካ ዓላማህ በጽናት ተዋጋ።